አምላካችን አንድ ነው ሚለውን ነው። እግዚአብሔር አምላካችን አንድ አምላክ ነው። እንደ እግዚአብሔር ቃል እናንተና እኔ የምናመልከው አንድ አምላክ ነው። ብሉይ ኪዳን በሙሉ አይሁድም ቢሆኑ እንደ ምሰሶ አድርገው የኖሩበት መመሪያቸው ሞኖቴይዝም ነው። ሞኖቴይዝም ሞኖ አንድ ነው፣ ቴይዝም አምላክ ማለት ነው ወይም እግዚአብሔር ማለት ነው። አንድ አምላክ ምን እንደሆነ በኋላ ይህን ቃል ሰፋ አድርገን እናያለን። እስቲ መጽሐፍ ቅዱስ የያዛችሁ ዘዳግም 6:4 አውጥተን ያን የተለመደ ጥቅስ እናነባለን። ዘዳግም ምዕራፍ 6:4 አንዱ የምናነበው ጥቅስ ነው፣ ሌሎችም አሉ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ ይላል። ይሄ በጣም መሰረታዊ የሆነ ጥቅስ ነው። ከዚህ ቀጥለን ሌላው የምናነበው አንደኛ ቆሮንቶስ 8:4 አንደኛ ቆሮንቶስ 8:4 በጣም ብዙ ጥቅሶች አሉ። ጥቂት ነው የማነበው። እንግዲህ ለጣዖት የተሰዋውን ስጋ ስለ መብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይ ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ አምላክ አብ አለን። ነገር ሁሉ በእርሱም በኩል የሆነ እኛም በእርሱ በኩል የሆን አንድ ጌታ ኢየሱስ ክርስቶስ አለን። ይገርማል። አሜን። የሚቀጥለው ጥቅስ ገላትያ 3:20 ነው። ገላትያ 3:20 እንደዚህ ይላል፣ መካከለኛውም ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። እግዚአብሔር አንድ ነው። አንደኛ ጢሞቴዎስ 2:5 አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው አማላጅ ማለት ነው። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። እግዚአብሔር ይባረክ። እግዚአብሔር አንድ አምላክ ነው። አንድ አምላክ ነው። ይሄ አንድ አምላክ ግን በሶስት አካል ተገልጧል። ቃሉን ስታነቡ ትናንት ማታም አንድ ሁለት ጥቅስ አንብበናል። በጣም በብዛት በብዛት በተለይ አዲስ ኪዳን ውስጥ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ታነባላችሁ። እያንዳንዳቸው ደግሞ ፐርሰናሊቲ እንዳላቸው ወይም ፐርሰንስ እንደሆኑ፣ አብ ፐርሰን ነው፣ ፐርሰናሊቲ ያለው፣ ወልድ ፐርሰናሊቲ ያለው፣ መንፈስ ቅዱስ ፐርሰናሊቲ አለው። አንዳንድ ሰዎች መንፈስ ቅዱስ ፐርሰን አይደለም ኃይል ነው የሚሉ አሉ። ይኸውም ቃሉን ባለማስተዋል ነው ብዬ አምናለሁ። ምክንያቱም በዮሐንስ ወንጌል ላይ በተለይ ስለ መንፈስ ቅዱስ ሲናገር እርሱ እያለ ነው የሚናገረው። እርሱ አጽናኙን እልክላችኋለሁ፣ እርሱ ሲመጣ ዓለምን ስለ ኃጢአት ይወቅሳል፣ ስለ ጽድቅ ይወቅሳል። እርሱ እኔን ያከብረኛል፣ ከእኔ ያለውን ወስዶ ለእናንተ ይነግራል። በሌላም ቦታ መንፈስ ቅዱስ እንደሚያዝን፣ መንፈስ ቅዱስ እንደተናገረ በሐዋርያ ስራ ምዕራፍ 5 ላይ ደግሞ ሐናንያና ሰጲራ ያንን ስህተት ሲሰሩ እግዚአብሔርን ለምን ዋሻችሁት ብሎ ያ እግዚአብሔር የተጠቀሰው መንፈስ ቅዱስ እንደሆነ ይናገራል። ስለዚህ መንፈስ ቅዱስ ኃይል ነው ብሎ ማለት ቃሉን አለማስተማር ነው። እርግጥ በግሪክኛ ቋንቋ ኒውማ ነው፣ ኒውማ መንፈስ ማለት ነው። ኒውማ ሀጊዮስ ነው የሚለው የግሪኩ አዲስ ኪዳን መንፈስ ቅዱስ ማለት ነው። ግን ኒውማ አየርም ማለት ነው። ንፋስ፣ አየር፣ ለምሳሌ ኒውማቲክስ በነፋስ የሚሰራ መሽነሪ ሁሉ ኒውማቲክስ ነው። በግሪኩ እንደዛ ነው። መንፈስ ቅዱስም ኒውማ ስለሚባል መንፈስ ቅዱስ ዝም ብሎ ነፋስ ነው፣ ኃይል ነው ማለቱ መተርጎሙ ትክክል አይደለም። ምክንያቱም ከሌላ ጥቅስ ጋር ስናስተያየው ራሱ ፐርሰን አካል ያለው ራሱ አእምሮ ያለው መሆኑን እንመለከታለን። ሶስቱም ፐርሰናሊቲ ያላቸው በዛ ነው የሚኖረው። እግዚአብሔር የሚኖረው የተገለጠውም በዚያ ነው እንጂ ሶስት አምላክ አለ ማለት አይደለም። ቀጥዬ ስናገር ምናልባት የበለጠ አብራራዋለሁ። ሶስት የተለያየ አምላክ አማልክት የምናመልካቸው ሶስት ናቸው ማለት አይደለም። ስላሴ አንድም ሶስትም ናቸው የሚለው ቃል ትክክለኛ ቃል ነው። ስላሴ አንድም ሶስትም ናቸው የሚለው ቃል ትክክለኛ ቃል ነው። ሶስት ናቸው በኤሰንስ። አንዳንድ ቃላት በጣም ይቸግረኛል። አማርኛ ችን በጣም በተለይ በዚህ በቴዎሎጂካል ነገር አማርኛ ስለሌለን ቢኖርም እኔ ስለማላውቀው ይቅርታ አድርጉልኝ፣ እንግሊዝኛው መጥቀስ ይኖርብኛል። አለበዛ የማይሆን ቃል ጠቅሼ ክርክር እንዳላነሳ። ሶስቱ በኤሰንስ በማንነታቸው ምናልባት ህልውና ይሆናል ለዚህ የሚገባው ቃል እኩል ናቸው። አብ ከወልድ ጋር እኩል ነው። ወልድ ከመንፈስ ቅዱስ ጋር እኩል ነው። መንፈስ ቅዱስ ደግሞ ከአብ ጋር እኩል ነው። አብ አምላክ ነው። ወልድ አምላክ ነው። መንፈስ ቅዱስ አምላክ ነው። አብ ወልድን አይደለም፣ ወልድ መንፈስ ቅዱስን አይደለም፣ መንፈስ ቅዱስ አብን አይደለም። ትክክለኛው እግዚአብሔር ቃል የሚነግረን ስለ መንፈስ ቅዱስ በዚህ መልክ ነው የሚያቀርበው፣ በዚህ መልክ ነው። ሶስት መሆናቸው ግልጽ ነው። የተለያዩ መሆናቸው ግልጽ ነው። እኩል መሆናቸው ወልድ ብቻ ወደ ምድር ሲመጣ ክብሩን ትቶ ያንን የመለኮት ስፍራውን ሙጭጭ አድርጎ ሳይዝ ራሱን አዋርዶ ስጋ ለብሶ ለሞት እንደታዘዘ የእግዚአብሔር ቃል ይናገራል። በዚያ ሁኔታ አባቴን እታዘዛለሁ፣ የአባቴን ፈቃድ አደርጋለሁ ሲል እናያለን። ይሄ የበታችነት ምልክት አይደለም። በዘላለማዊነት እኩል ናቸው፣ ኢተርናል ናቸው ሶስቱም። ዓለም ከመፈጠሩ በፊት እግዚአብሔር ነበረ፣ ዛሬም እግዚአብሔር አለ፣ ወደፊትም ይኖራል። በመዋጀታችንም ተግባር ትናንት ማታ በኤፌሶን ምዕራፍ አንድ እንዳነበብ ነው ሶስቱም እንደ ተሳተፉ እናያለን። እርግጥ ስላሴ ወይም ትሪኒቲ የሚለው ቃል መጽሐፍ ቅዱስ ውስጥ የለም። ትሪኒቲ ትራይ ዩኒቲ ማለት ነው። ትራይ ዩኒቲ ሶስቱ በአንድነት ሶስት በህብረት መሆናቸው ነው የሚናገረው። ትሪኒቲ ትራይ ዩኒቲ ቃሉን ለመጀመሪያ ጊዜ ትሪኒቲ የሚለውን ቃል የተጠቀመበት ለቤተ ክርስቲያንም ያስተዋወቀው ተርተሊያን የተባለ የቤተ ክርስቲያን አባት ነው። ቤተ ክርስቲያን አበው ተርተሊያን እሱ ነው ለመጀመሪያ ጊዜ ለቤተ ክርስቲያን ያስታወቀው። ተርተሊያን ትንሽ ዘግየት ብሎ የኖረ ሰው ነው። እሱ ግን በመጽሐፍ ቅዱስ ውስጥ ያገኘውን ነው ለመግለጽ የሞከረው። አንድ ቃል ይህንን የሚገልጽ ምንድን ነው ብሎ ከመጽሐፍ ቅዱስ ውስጥ አምጥቶ ይህንን የገለጸው እሱ ነው። ቃሉ መጽሐፍ ቅዱስ ውስጥ የለም፣ ሁኔታው ግን አለ። ግልጽ ብሎ ተጽፏል መጽሐፍ ቅዱስ ውስጥ። እግዚአብሔር በአንድነትም ሲጠራ አብ ወልድ መንፈስ ቅዱስ ተብሎም ሲጠራ እነዚህ ደግሞ ሶስቱ የተለያዩ ሰዎች እንደሆኑ ሰዎች ልበል ምን ልበል ሌላ የተለያየ ፐርሶናሊቲ እንዳላቸው ቃሉ ግልጽ አድርጎ ይናገራል። ስለዚህ ዛሬ እኔ የምፈታው ነገር ምንም የለም፣ ቃሉ ውስጥ ያለውን ብቻ ነው የማሳያችሁ። ቃሉ እንዲህ ይላል። እኔም ገብቶኝ አይደለም የማስተምረው፣ ነገር ግን ቃሉ እንዲህ ይላል ለማለት ነው። ትሪኒቲ ሶስትነት ማለት ነው። ትራይ ዩኒቲ ወይም ሶስቱ በአንድ ማለት ነው። እንዳልኩት ቃሉ ባይኖርም ሀሳቡ በእርግጥ አለ። ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ድረስ ተደጋግሞ እየተገለጠ ሀቅ ነው፣ እውነት ነው። እግዚአብሔርን በብዙ ነገር እናየዋለን። በምሳሌዎች፣ በተፈጠሩ ነገሮች፣ በእጁ ስራ ባደረገው መገለጥ ሬቬሌሽን ራሱን በዚህ መንገድ ነው እግዚአብሔር የገለጠው። አንድም ሶስትም ሆኖ ተገልጦልናል። ለምሳሌ የፍጥረቱን እንኳ ብጠቅስላችሁ ስለ እጆቹ ስራ ስናስብ፣ ስለዚህ ስለ ዩኒቨርስ ስለ ተፈጠረው ህዋው ስንመለከት፣ ዩኒቨርሱን ብትመለከቱ ዩኒቨርስ ሶስት ክፍል ነው ያለው። አራትም አይደለ ሁለትም አይደለ። ዩኒቨርስ ውስጥ ያለው ምንድን ነው? ስፔስ አለ፣ ባዶ ስፍራ ማለት ነው። በእኛና በጨረቃ መሃል፣ በእኛና በማርስ በጁፒተር መሃል፣ ሩቅ ባሉት ጋላክሲዎች ሁሉ መሃል ያለው ስፔስ ያ ነው አንዱ የዩኒቨርሱ አካል የሆነው አንዱ እሱ ነው። ዩኒቨርስ የምንለው ስፔስ ነው። ሌላው ማተር ነው፣ ተጨባጭ የሆነው ነገር እንደ ድንጋይ እንደ ውሃ የመሳሰለው ተራራው አፈሩ ያ ማተር ነው። ዛፉ እንጨቱ በዓለም በዩኒቨርስ ውስጥ ያሉት ጋላክሲዎች በሙሉ ብትወስዱ ሁሉም ከማተር ነው የተሰሩት። ያ ሁሉ ጋላክሲ በቢሊዮን የሚቆጠር ጋላክሲ ያ ነው አንዱ የዩኒቨርሱ አካል። ሶስተኛው የዩኒቨርስ ስፔስ ማተር፣ ሶስተኛው ደግሞ ታይም ነው። ታይም ጊዜ፣ ጊዜ ሊመዘን አይችልም፣ በአይን አይታይም፣ ልናቆመው አንችልም፣ ያለፈውን መመለስ አንችልም። አጠራቅመ ነው ይሄን ያህል ጊዜ አለኝ ወይም ለወደፊት ላስቀምጠው አንልም። ካለፈ ያልፋል፣ በየደቂቃው ያልፋል፣ በየሰኮንዱ ያልፋል። ጊዜ ነው። እነዚህን ደግሞ የዩኒቨርስ አካላት ሶስቱን እያንዳንዳቸውን ደግሞ እንመልከት። ስፔስ ስፔስ ስትሉ ርዝመት አለው፣ ስፋት አለው፣ ከፍታ አለው። እናንተ የጂኦሜትሪ ተማሪዎች ሌንግስ ብሬስ እና ሀይት ያ ቮሊዩም ነው የሚፈጥረው፣ ቮሊዩም። ስለዚህ ይሄ ስፔስም ሀይቱ ምን ያህል እንደ አናውቅም፣ ሀይት አለው ቢለካ፣ ስፋት አለው ምን ያህል እንደሆነ አናውቅም። አንዱ ሳይድ ስፋት ነው፣ አንዱ ሳይድ ደግሞ ርዝመት ይሆናል። ርዝመትም አለው። ሶስት ነገር ብቻ ነው ያለው ስፔስ። አሁን ያላችሁበትን ክፍል ብትለኩት፣ ክፍል ውስጥ ያለውን ስፔስ ብትለኩት፣ ስፋት አለው፣ ርዝመት አለው፣ የግድግዳው ቁመት አለ። ያ ነው። ሌላ አራተኛ መጨመር አትችሉም። ሶስት ነው ያለው። ማተርም ብትወስዱ ማተርም በሶስት ክፍል ነው የሚገለጠው። ማተር ሶሊድ አለ፣ ድንጋይ የመሳሰለው እንጨት የመሳሰለው ሶሊድ። ሊኩዊድ አለ፣ ፈሳሽ ሆኖ የሚመጣው ማተር እንደ ውሃ አይነት፣ እንደ ዘይት አይነት። ጋስ አለ፣ ጌሸስ የሆነው ሶሊድ ሊኩዊድ እና ጋዝ። ያም ከማተር ጋር ነው የሚመደበው። አሁንም ማተር ሶስት ክፍል ነው ያለው። ታይምን ተመልከቱ። ታይም ፓስት፣ ፕሬዘንት ኤንድ ፊውቸር። ሌላ ሊጨመርለት አይችልም። ታይም ያለፈው አልፏል። አሁን ያለንበት ወደፊት ደግሞ ይመጣል ብለን የምናስበው እንግዲህ ሰማያት የእግዚአብሔርን ክብር የእጁን ስራ ይናገራሉ፣ ክብሩን ይናገራሉ ይላል መዝሙር 19 ላይ ዳዊት። ትንሽ ምሳሌ ነው የሰጠኋችሁ። የእግዚአብሔር ስራ ራሱ ማንነቱን ይናገራል። ማንነቱን ሁሉም ነገር የፈጠረው ሶስት 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 ነው። እግዚአብሔርም ራሱ አብ ወልድ መንፈስ ቅዱስ ብሎ ነው ራሱን ለእኛ የገለጠው። ስሙ ይባረክ። እንግዲህ መጠንቀቅ ያለብን እዚህ ላይ አንዱን ሐሳብ ብቻ ማጋነን ወደ መናፍቅነት ይወስደናል። ሰዎች ጋር ያለው ችግር ይሄ ነው። አንዱን ሐሳብ ብቻ ለምሳሌ እግዚአብሔር አንድ ነው፣ እግዚአብሔር አንድ ብቻ ነው፣ ሌላ ነገር ስለ እግዚአብሔር መስማት አልፈልግም፣ ሌላውን ራሱን የገለጠበትን መንገድ ማየት አልፈልግም፣ አንድ ብቻ ነው የሚሉ ሰዎች አሉ። ይሄ ሄሪሲ ዩኒታሪያኒዝም ይባላል። ቸርቾች አሉ፣ ዩኒታሪያን ቸርቾች አሉ፣ ዩኒታሪያኒዝም በቁጥር አንድ ብቻ ነው እግዚአብሔር፣ ቁጥሩ አንድ ብቻ ነው፣ ማቴማቲካል ቁጥሩ አንድ ብቻ ነው። ያንን የሚያጋኑን ሰዎች ችግር ላይ ሊወድቁ ነው። ሶስት ነው ብሎ ሶስትነቱ ነው የሚያጋንኑ ሰዎች እነሱም ሌላ ችግር ውስጥ ይገባሉ። ትራይቴይዝም የሚባል ሄሪሲ አለ፣ መናፍቅነት አለ። እነኚህ ሁሉ አማርኛ የላቸው ቃላቶች ናቸው፣ ግን ሶስት የተለያዩ አማልክት ማለት ነው። ቴዎስ አምላክ ማለት ነው፣ ትራይ ሶስት ማለት ነው፣ ትራይቴይዝም ሶስት አማልክት። ይህንንም ደግሞ የሚያተኩሩ እዚህ ላይ ደግሞ ትኩረት የሚያበዙ ሰዎች ሌላ ችግር ውስጥ ይወድቃሉ። ስለዚህ እግዚአብሔር አንድ ነው፣ እርግጥ አንድ ነው፣ ግን ሶስትም ጭምር ነው። ይህንን ሁለቱን በሚዛን ስንይዘው፣ በሚዛን ስናስተውል፣ መጽሐፍ ቅዱሳችንን በሚዛን ስናነብ፣ በዚያን ጊዜ ነገሮች ትክክል ይሆናሉ። እግዚአብሔር የሰጠንን ቢገባንም ባይገባንም መቀበል አለብን። ለእኔ ለትንሿ ጭንቅላት አልገባኝም ብዬ ከእግዚአብሔር ጋር መዋጋት አልችልም። ከአንዱ ጋር ደግሞ የነጠቁትን ጥራት ነገር ነጥቄ መሮጥ የለብኝም። እያንዳንዳችን ቁጭ ብለን እግዚአብሔርን ቃል ልንመረምር ይገባል። ይሄንን ትምህርት ስለሰጠን እግዚአብሔር እኔ ራሴም ብሆን ብዙ አዲስ ነገር እየተማርኩ ስለሆነ በጣም እግዚአብሔርን አመሰግናለሁ። እዚህ ላይ ነው ቃሉን በሚዛን መተርጎም መረዳት ያለብን። ቀደም ብለው የቤተ ክርስቲያን አባቶች የእምነት አንቀጽ ጽፈዋል። ይሄንን ትራዲሽን ከአባቶች የወሰድነውን ትራዲሽን መጣል አንችልም። ሚጣል ትራዲሽን ወይ ባህል የቀድሞ ትምህርት ሊኖር ይችላል። ነገር ግን መጠንቀቅ አለብን። ለመስቀሉ ቀረብ ያሉት ሰዎች ቤተ ክርስቲያን እስከ ዛሬ ሳትበከል በቤተ ክርስቲያን ውስጥ ያለፉ ሰዎች ያኔ የክርስቶስም ሞት ትንሣኤ ድርጊቶች ሁሉ ትኩስ ሆኖ ያዩት ሰዎች ያን ጊዜ ምን እንደተረዱ፣ ምን እንደጻፉ፣ እንዴት እንደገባቸው ልንረዳ ያስፈልጋል። ያንንም ማክበር ይኖርብናል። ለምሳሌ በአንድ አምላክ እናምናለን ይላል። ቃል በቃል አይደለም ጽፍላችሁ፣ ሰሞኑን አምጥቼ አነበዋለሁ። የእነኚህን ሶስቱን የእምነት አንቀጾች አምጥቼ አማርኛውን ስላላገኘው ነው። ነገ ማታ አገኘዋለሁ፣ አምጥቼ ሰኞ ዕለት አነብላችኋለሁ። ነገር ግን ሀሳቡ ምንድን ነው የሚለው በአንድ አምላክ እናምናለን የሚል ነገር አለበት። ሁለተኛ ይህም አምላክ በሶስት አካል ተገልጿል፣ በሶስት ፐርሰን ተገልጿል ይላል። አንዱ ከሌላው ይለያል ይላል ደግሞ። ቢለይም ተከፋፍሎ ሶስት ሆኖ አይታይም ይላል። ተመልከቱ ሚዛኑን። አንድ አምላክ ነው፣ በሶስት ይገለጣል፣ አይለያይም፣ ኢንዲቪዚብል፣ አይከፋፍልም። አምላክ አይኖረንም ማለት ነው። አምላክ አንድ ነው፣ ሊከፋፈል አይችልም። አምላክ ሶስት ነው፣ አንዱ ከሌላው ይለያል። ሶስትነቱን ከአንድነቱ ጋር፣ አንድነቱን ከሶስትነቱ ጋር አብረን መያዝና ማየት አለብን። ለምሳሌ ወደ ብሉይ ኪዳን ስትሄዱ አንድ ለሚለው ቃል አንድ አስደናቂ ነገር ልነግራችሁ ፈልጋለሁ። ልብ በሉና አዳምጡኝ። አሁን በሂብሩ አንድ ስንል ሁለት አይነት አንድነት አለ። አንደኛው አንድነት የነጠላ አንድነት ነው፣ ሲንግል የነጠላ አንድነት። ሁለተኛው ደግሞ የአንድነት መግለጫ የህብረት አንድነት ነው። በነጠላ አንድ ምንለው አለ፣ የህብረት አንድነት አለ። የነጠላው አንድነት ያኪድ የሚለው ቃል ነው። ያኪድ ይሄ ማቴማቲካሊ አንድ ቁጥር ማለት ነው። ያኪድ አንድ ሰው አንድ አፍንጫ ነው ያለው። ስለ አንድ ሰው አፍንጫ ስታወሩ አፍንጫ ሁለት ሊሆን አይችልም፣ ሶስት ሊሆን አይችልም። አንድ አፍንጫ ነው ያለው። ይሄ ቃል ያኪድ የሚለው ቃል እዛ ላይ ይጠቅማል። ወይም አንድ አፍ አለው። እግዚአብሔር አንድ ልጅ አለው። አንድያ ልጁን የሚለው ቃል ነው ያኪድ የሚለው አንደኛ ቃል አንድያ ልጁን። ለምሳሌ ገንዘብ ቸግሮኝ ወንድሜ ኒው ላይፍን ሄጄ አንድ ብር አበድረኝ ወይም ስጠኝ ብለው ያችን አንድ ብር ነው ነጠላዋን አንድ ብር አንድ ቡና እንኳን ማትገዛዋን አንድ ብር ነው የሚሰጠኝ። ይሄ እንግዲህ ያኪድ የሚለው ነው። አንድ የመዳን መንገድ አለ። ይህ ያኪድ የሚለው ቃል በመጽሐፍ ቅዱሳችን ውስጥ ስለ እግዚአብሔር ወይም ስለ ስላሴ ተጠቅሶም አያውቅ። እንግዲህ አንዳንዱ ነገር መቀበል ይኖርባችኋል። ሁለተኛው አንድነትን የሚገልጸው ቃል ኤኻድ የሚለው ቃል ነው። ኤኻድ እግዚአብሔር አምላካችን እሱ አንድ ነው ሲል ዘዳግም ላይ ያለው አዶናይ ኤሎሄኑ አዶናይ ኤኻድ ይለዋል። አዶናይ ጌታ፣ ኤሎሄኑ አምላካችን፣ አዶናይ ኤኻድ አንድ አምላክ ነው። እዚህ ላይ ምስጢር አለ። እዚህ ለእግዚአብሔር የተጠቀመው ኤኻድ አንድነት ድርብ አንድነት ነው። ቃሉ ራሱ የህብረት አንድነት፣ የክምችት አንድነት። ለምሳሌ ህዝብ ስንል አንድ ህዝብ ነው የምንለው፣ ግን ስንት ሚሊዮን ሰው አለ አንድ ህዝብ ውስጥ? የኢትዮጵያ ህዝብ እንላለን፣ ከ75 ሚሊዮን በላይ ነው ኢትዮጵያ ህዝብ፣ ግን አንድ ህዝብ ነው የምንለው። ቅድም የጠቀስኩት የብር ጉዳይ አለ። ኒው ላይፍን ይቺ ሰጠኸኝ አንድ ብር አጠቅመኝም፣ አንድ ባለ አስር አለ ወይ እለዋለሁ። ኦ አንድ ባለ አስርም አለኝ ብሎ አንድ ባለ አስር ይሰጠኛል። አሁንም አንድ ነው፣ ግን ስንት ብር ነው እዛ ውስጥ ያለው? አስር ብር ነው እዛ ውስጥ ያለው። የእግዚአብሔር ቃል አስደናቂ ነው። መንፈስ ቅዱስ የጻፈው ቃል ስለ ስላሴ ሲናገር፣ ስለ እግዚአብሔር ሲናገር የሚጠቀምበት ቃል ኤኻድ የሚለውን ነው። በአስር ብር ውስጥ አስር አንዳንድ ብሮች እንዳሉ ሁሉ በእግዚአብሔር ኤኻድ ውስጥ ሶስት አሉ። ስለዚህ እግዚአብሔር አንድ ነው ሲል የዕብራይስጡ መጽሐፍ ቅዱስ የህብረት አንድ ነው የሚለው፣ የክምችት አንድ ወይም ሶስት በአንድ ነው የሚለው። ይሄ በጣም በጣም ኢምፖርታንት ነጥብ ነው። ይሄ እንድታውቁ ፈልጋለሁ። ለምሳሌ ሌላ ምሳሌ፣ ባልና ሚስት ሁለቱ አንድ ይሆናሉ ይላል ዘፍጥረት 2:24 ላይ። ዕብራይስጡ ኤኻድ ነው የሚላቸው፣ የሁለት ሰው ክምችት አንድ መሆን ማለት ነው። ሁለቱ አንድ ይሆናሉ ሲል ባልና ሚስት እርግጥ ሁለት ሰዎች ናቸው፣ ሶስት ሆነው ሲጋቡ ችግር ይፈጠራል። ሶስተኛ ሰው ሲገባ ጋብቻ ውስጥ ችግር ይፈጠራል። ሁለቱ አንድ ይሆናሉ ሲል ሁለቱ ኤኻድ ይሆናሉ። ያንን ለመለኮት የተጠቀመበትን ቁጥር ነው ለባልና ሚስትም የሰጠው። ሌላው ዕዝራ ምዕራፍ 3:1 ላይ ዕዝራ ህዝቡን በሰበሰበበት ጊዜ ህዝቡ እንደ አንድ ሆኖ ተሰበሰበ ይላል። ህዝቡ እንደ አንድ፣ ያ ሁሉ ህዝብ ከ50 ሺህ ከ200 ሺህ የሚበልጠው ህዝብ እንደ አንድ። አሁንም ኤኻድ የሚለውን ቃል ነው የሚጠቀመው። ዳዊት በነገሰበት ጊዜ 1 ዜና 12:38 እስራኤል ዳዊትን ለማንገስ አንድ ልብ ነበሩ፣ ኤኻድ ልብ ነበሩ። ስንት ሚሊዮን ህዝብ ነበረ እስራኤል በዛን ጊዜ? ግን አንድ ልብ። ስለዚህ የነጠላ አንድነት አለ። ሲንግል አንድ ብር እንዳልኩት ወይንም የህብረት አንድነት አለ፣ የክምችት አንድነት ኤኻድ። አንድ ህዝብ፣ አንድ ጉባኤ፣ ሁለቱ አንድ ይሆናሉ፣ ባልና ሚስት። ይህንን ልናስታውስ ልንገነዘብ ያስፈልጋል። ሰሞኑን ጠቅሼላችኋለሁ። እኛ የምናነበው ትርጉም ነው። በኢትዮጵያችን በአማርኛ አንድ አንድ ነው፣ በኦሮምኛ ቶኮ ቶኮ ነው፣ አንድ ነው። አንድ ስንል አንድ ነው። አንድ ህዝብ እንላለን፣ አንድ ዳቦ እንላለን። የምንጠቀመው ያንኑ ቃል ነው። በግሪክና በሂብሩ ግን የሚገርም ነገር ነው፣ ልዩነት አለ። እንዳሳየኋችሁ አንዱ መንፈስ ቅዱስ አዲስ ኪዳናችን በግሪክ ቋንቋ እንዲጻፍ ያደረገበት ዘመኑን ጠብቆ ያ እንዲሆን ያደረገበት፣ የግሪክኛ ቋንቋ ደግሞ በጣም 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 ሰፊ ቃል ነው፣ ሰፊ ቃል ነው። ወደዛ እንሄዳለን። በግሪክ ቋንቋ አንድ የነጠላነት አንድ አለ፣ የህብረት አንድ አለ። ሄይ ሲል አንድ ማለቱ ነው። ሲንግል ሚስት ከማግባትህ በፊት አንተ ነጠላ ነህ፣ ብቻህን ነህ፣ አንድ ነህ። ሄይስ ሚስት ጋር ገባ በኋላ ግን ከሚስት ጋር ተደርበህ ሞኖ ትሆናለህ። ሞኖ የህብረት አንድነት ነው። ሞኖቴይዝም እንላለን። ሞኖቴይዝም አንድ አምላክ ማለት ነው። አንድ የሚለው ቃል ግን ስብስብ አለ፣ ክምችት አለ። ሶስቱ በአንድ የሆኑ አምላክ ማለት ነው ሞኖቴይዝም። ሞኖ ሲል ህብረቱን ሞኖቴይዝም አይሁድ እኮ ሳይቀሩ የሚያምኑበት ነው፣ ግን ምናልባት አልተረዱትም ብዬ አስባለሁ። የእግዚአብሔር አንድነት የስላሴ አንድነት የህብረት አንድነት ነው። በመለኮታዊነት በስላሴ ሶስት ፐርሰንስ አሉ፣ አብ ወልድ መንፈስ ቅዱስ። አንድ አምላክ ስንል ያንን ኤኻድ የሚለውን አምላክ ማለታችን ነው። አለዛ ይምታታል። ሶስት አንድ ሊሆን አይችልም። በማቴማቲክስ ሶስት ብር አበድራችሁ ያው ነው ብላችሁ አንድ ብር አትቀበሉም። የእግዚአብሔር ቃል ግን የሚገልጸው አንድ ሲል ኤሃድ በሚለው ቃል በህብረት ቋንቋ ነው የሚገልጸው። ነጠላ ግን ማለት ሲፈልግ ያሂድ በአረብኛ ኒው ላይፍ ዋሂድ አይደለም። እስቲ ምልክት ስጠኝ። ዋሂድ ኢትኒን ተላት አይደለም እንዴ? የስ ሰር ራይት። ዋሂድ ሲል አንድ ነጠላ ሲንግል ማለቱ ነው። እግዚአብሔር ይመስገን። ይሄ በጣም አስፈላጊ ስለሆነ ነው እስካሁን 40 ደቂቃ የፈሰርኩበት ነጥብ። አንድ አምላክ አለን፣ ብሉይም አዲስ ኪዳንም አንድነቱን ይነግሩናል። እኛ ሞኖቴይስቲክ ነን፣ ሞኖቴይስቲክ ነን። አሁን በእስልምና ሞኖቴይስቲክ የሚለውን ቃል ለእስልምና መጠቀም አትችሉም። እነሱ ሞኖቴይስት ነን ይላሉ፣ ግን መጠቀም አትችሉም። ምክንያቱም የህብረት አንድነት የለውም። አላህ ብቻውን ነው፣ ብቻውን ነው። መንፈስ ቅዱስ በእስልምና ለኒው ላይፍ ገብርኤል ነው ትሉት አላችሁ መሰለኝ። ነው ጌታ ኢየሱስን ነው ገብርኤል ነው የምትሉት? ኤኒዌይ እንግዲህ ስለሆነ እግዚአብሔርን የሚመስል የለም። ሃሌሉያ! እግዚአብሔርን የሚመስለው የለም። እሱ ልዩ ነው። በዚህ በባህሪው መጥቶ የሚሰራ እሱ ብቻ ነው። ልንረዳ አንችልም። እኔ ሶስትም አንድም መሆን አልችልም፣ በምንም መንገድ አልችልም። እሱም አምላካችን አንድ እውነተኛ የሆነ አምላክ ነው። ብዙ ጥቅሶች ማንበብ እንችላለን፣ ግን እዚሁ እንዳናጥር እፈራለሁ። ሌሎች አማልክት ሁሉ የውሸት አማልክት ናቸው፣ አማልክትም አይደሉም። ዘዳግም 32:21 አንደኛ ሳሙኤል 12:21 መዝሙር 96:5 ኢሳይያስ 37:9 በጣም ብዙ ጥቅስ አለ። አንደኛ ቆሮንቶስ 8:4 ሌሎች አማልክት ሁሉ ውሸት ናቸው። ይህን ታምናላችሁ ብዬ አስባለሁ። ታውቃላችሁ፣ አዲስ ነገር ስላልሆነ ጊዜ ማጥፋት አልፈልግም። አምልኩን የሚሉ አማልክት ካሉ ከእነዚህ ጀርባ ያሉት አጋንንት ናቸው፣ አጋንንት ናቸው ከእነዚህ በስተ ጀርባ ያሉት። እኛ ሰዎች አምላክ መሆን እንችላለን ወይ? ትናንትና ስለ እግዚአብሔር አምሳያ ኢሜጅ ኦፍ ጋድ ትንሽ ተናግሬ ነበረ። የእግዚአብሔር አምሳያ እግዚአብሔርን ሬፕሬዘንት እንድናደርግ የእሱን ሞራል ካራክተር ባህሪ እንድንይዝ ማለት ነው እንጂ እኛ አምላክ ሆን ማለት አይደለም። ይኸውም ደግሞ ሌላ በዘመኑ የመጣ መናፍቅ ትምህርት አለ። እኛ አምላክ እንሆናለን፣ እኛ አምላክ ነን የሚል እኛ በምንም መንገድ አምላክ መሆን አንችልም። ባህሪው ነው የሱ ልጆች ስለሆን እሱ ነው አምላክ። የአዳምና የዋን ችግር ያልነበረም እንዴ? እንደ አምላክ ትሆናላችሁ ይህን ብትበሉ አላቸው። በሉ ሰይጣን ሆነን ቀረን። እግዚአብሔርን መምሰል ማለት የእሱን ሞራል ካራክተር መካፈል፣ ባህሪውን ተካፋይ መሆን፣ ከዚያም በኋላ ደግሞ እንደሱ በትንሣኤ የማይሞት የማይበሰብስ ስጋ ለብሰን መነሳታችን ነው። ከዛ ይበልጥ መቅረብ አንችልም ወደ አምላክነት። ከመለኮት ባህሪ ተካፋይ ትሆናላችሁ ይላል። ይኸውም ተካፋይነት ሜታፊዚካል አይደለም። በውስጣችን ያደረው መንፈስ እኛን ሲለውጥ በእርግጥም አባታችንን እንመስላለን። መምሰል አለብን። ጥሩ ልጅ አባቱን ይመስላል። አባታችን ስለምንመስል እግዚአብሔርን እንመስላለን። ክርስቶሳውያንም ተብለን ተጠርተናል፣ ክርስቶስን እንድንመስል እንጂ ክርስቶስ ነኝ እኔ ማለት አይደለም። የትም ቦታ መጽሐፍ ቅዱስ ውስጥ ሰዎች አምላክ ይሆናሉ አምላክ ናቸው የሚል አናነብም። ታላላቆች ሰዎች እንኳ ኃያላን እንኳ አምላክ ተብሎ አይጠሩም። እግዚአብሔርና አምላክ ይቅርታ፣ እግዚአብሔርና ሰው ተቃራኒዎች ነን። የልዩ ካቴጎሪ ነን። እኛ ፍጡራን ነን፣ እሱ ግን ፍጡር ነው። በዘጸአት ላይ ሙሴ እስቲ ዘጸአት ዘጸአት 4:16 አውጥተን እናነባለን። ከ15 ጀምሬ አነበዋለሁ። ሙሴ እኔ መናገር አልችልም አፌ ተብታባ ነው ባለ ጊዜ ነው ሌዋዊ ወንድምህ አሮን አለ አይደለምን? እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝ ይመጣል፣ ባየህም ጊዜ በልቡ ደስ ይለዋል፣ አንተም ትናገረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔ ከአፍና ከአፉ ጋር እሆናለሁ፣ የምታደርጉትንም አስተምራቸዋለሁ። እርሱ ስለ አንተ ከህዝቡ ጋር ይናገራል፣ እንዲህም ይሆናል፣ እርሱ አፍ ይሆንልሃል፣ አንተም በእግዚአብሔር ፋንታ ትሆንለታለህ ይላል። በእግዚአብሔር ፋንታ ትሆንለታለህ። ዩል ቢ አዝ ጋድ ነው ሰ የሚለው እንግሊዝኛው። ሙሴ እግዚአብሔር ሆነ ማለት አይደለም። ሌሎች ብዙ አከራካሪ ጥቅሶች አሉ። ሰዎች ኤሎሂም የተባሉበት ቦታ አለ። ያን ጥቅስ ዛሬ አልነካውም፣ ምክንያቱም እሱ ራሱ ሰፊ ትምህርት የሚጠይቅ ስለሆነ እዚህ ላይ ወደ ሌላው ዘላለሁ። መላእክት አማልክት አይደሉም። የትም ቦታ ላይ መላእክት አምላክ ናቸው የሚል ቃል የለም። አጋንንቶች አማልክት አይደሉም። ሰይጣንም ቢሆን አምላክ ለሆነላቸው የውሸት አምላክ መሆኑን እንመለከታለን። ሌላው ኤሎሂም የሚለው ቃል ትናንት የተጠቃቀስኩት ነገር ነበረ። እሱን ነካክቼ አንድ ሰዓት ሊሞላኝ ነው፣ አበቃለሁ። ኤሎሂም የሚለው ቃል ብዙ ቦታ ላይ ሲተረጎም እግዚአብሔር ተብሎ ነው የተተረጎመው። ቃሉ ግን ትላንት እንዳልኩት የብዙሃን ቃል ነው። ኤሎሄ ነጠላ ነው፣ ሲንግል። ኤሎሂም ብዙሃን ነው። አማርኛው ልክ አመጣም እንጂ እግዚአብሔሮች ብል ኤሎሂምን ትክክል ይተረጉመዋል። ኤሎሂም ግን የሚገርመው ጣዖት ለሆኑት አማልክታት ኤሎሂም ሲጠቀም መጽሐፍ ቅዱሳችን የሚጠቀመው ግስ ስም ብዙሃን ነው። ለምሳሌ ኤሎሂም አማልክት ፈጠሩ ቢል ኤሎሂም አማልክት ይልና እነዚህ የውሸት አማልክት ስለሆኑ ግሱም የብዙሃን ግስ ነው። ፈጠሩና ፈጠረ ልዩነቱን ታውቃላችሁ። ስለ እግዚአብሔር ግን ሲናገር ዘፍጥረት አንድ ላይ ስለ እግዚአብሔር ግን ሲናገር አንድነቱን ወይም የህብረት አንድነቱን ላይ ስለሚያተኩር ኤሎሂም ሰማይና ምድር ፈጠረ ይላል። ኤሎሂም ሰማይና ምድርን ፈጠረ። የከነአናውያን አማልክት፣ የሲዶናውያን አማልክት ህዝቡ ላይ ፈውስ ምሳሌ ነው የምሰጣቸው። ህዝቡ ላይ ለህዝቡ ፈውስ ሰጡ ቢል ያንን ኤሎሂም የሚለውን ቃል ተጠቅሞ፣ ስለ እግዚአብሔር ግን ሲናገር ያህዌ የሰራዊት አምላክ ለህዝቡ ፈውስ ሰጠ፣ ሲንግል። ይህም አንዱ ልዩነት ነው። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ። ብዙሃኑን ቃል ይወስድና ግሱ ላይ ግን ሲንግል ያደርገዋል። ሰዎች መጡ ነው የምትሉት፣ ሰዎች መጣ አትሉ። ይህን ልብ እንድትሉ እፈልጋለሁ። ኤሎሂም ብዙሃን ሆኖ ሳለ በግሱ ግን ነጠላ ያደርገዋል። ለምንድን ነው? ኤሃድ መሆኑን ለመግለጽ ነው። የብዙሃን አንድ መሆኑን አብ ምድርን መፍጠር ውስጥ ተሳትፏል። ወልድ በዮሐንስ ወንጌል እንደምናነበው ፈጣሪ መሆኑን ተሳትፏል። መንፈስ ቅዱስ ፈጣሪ መሆን ላይ ተሳትፏል። ስለዚህ ኤሎሂም ይልና ፈጠሩ አይልም፣ ፈጠረ ነው የሚለው። በጣም 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 ኢምፖርታንት ዲስቲንክሽን ነው ይሄ። ስላሴ ቃል እንደሆነ እንድትገነዘቡ እፈልጋለሁ። ኤሎሂም የሚለው ቃል ስላሴነቱን የሚናገር ቃል ነው። አንድ አምላክ አለ፣ አንድ እውነተኛ አምላክ አለ። ሌሎች አማልክት ሁሉ የውሸት አማልክት ናቸው። ሰዎች አማልክት መሆ በባህሪና በሁኔታ ከእግዚአብሔር ጋር አይወዳደሩም። ስለዚህ ቃሉን በደንብ ስናነበውና ስንተረጉመው አምላካችን አንድ መሆኑን እናያለን። በዚያ በአንድነት ውስጥ ግን ሶስትነት እናያለን። እግዚአብሔር የተመሰገነ ይሁን። የዛሬው ፕሮግራም ኦልሞስት አንድ ሰዓት አስተምሬያለሁ፣ እዚህ ላይ አበቃለሁ። በነገው ደግሞ ትምህርት ሌላውን ከዚህ የሚ